Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዕለት የኤርትራ የነጻነት ቀን 25ኛ ዓመት በመከበር ላይ ይገኛል።
አድማጮቻችን፣ እናንተን ጥያቄ እንጠይቃለን። የኤርትራ ነጻነት በእናንተ ሕይወት ምን ለውጥ አመጣ? በኤርትራም በኢትዮጵያም የምትገኙና ጉዳዩ ይመለከተናል የምትሉ አድማጮች አስተያየቶቻችሁን አድርሱን። አትቪዋያ ማሐሪክ ላይ እኛም በስልክ ያነጋገርናቸው አሉ።
ከነጻነት በፊት ሜይቢ ከተማዎቹ ብቻ ነበር ትምህርት የሚያገኙት፣ ሄልት ኬር የሚያገኙት፣ ጥሩ ንጹህ ውሃ የሚያገኙት፣ ቪሌጆቹ የሚያገናኝ መንገድ አልነበረም። አሁን ከጫፍ ኤርትራ አራግ የሚባለው ቦታ ኤርትራና አስመራ ብትሄጂ ትምህርት ቤት አለ፣ ሄልት ኬር አለ፣ ንጹህ ውሃ አለ።
ዛሬ ማምሻውን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተናገሩትንም ይዘናል።
ዝዓበየ ታሪካዊ ስግኣት ተጻባእቲ ኤርትራ ወትሩ ሓይሊ ህዝባ ስለ ዝኾነ
ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የ21ኛው ክፍለ ዘመን የባሪያ ንግድ ተብሎ የሚጠራው የዜጎችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህም መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚደንት እውቅና ተሰጥቶት ፕሮፓጋንዳ እየሰሩብን ይገኛሉ።
ህዝባችን መጓዙ ሳይንስ እኛን የሰብአዊ መብት ጥሰቶችን አበርክተዋል የሚሉ ክሶችንም ይነግሩናል።
የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ዛሬ ምሽት የተናገሩት ነው። እናንተስ አስተያየቶቻችሁን አድርሱን። ከዜናው ቀጥሎ የምንወያይበት ይሆናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ቀድሞ የጤና ጥበቃ ሚኒስትር የነበሩት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ለመሆን መወዳደር ጀምረዋል። የመጀመሪያው አፍሪካዊ ተወዳዳሪ ሆነዋል። ዶክተር አድሃኖም ጄኔቫ በሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ውድድሩን ዛሬ የጀመሩት ዓለም አቀፍ ሚዲያ በተገኘበት እንደሆነ ታውቋል። ዓለም አቀፍ የጤና ድርጅት ጄኔቫ ውስጥ ዓመታዊ ጉባኤውን እያካሄደ ነው። አዲሱ የድርጅቱ ዋና ዳይሬክተር የሚሰየመው ከአንድ ዓመት በኋላ ነው። የኢትዮጵያው የውጭ ጉዳይ ሚኒስትር እንደሚወዳደሩ ባስታወቁበት ወቅት በበርካታ ደጋፊ ሰራተኞችና ከፍተኛ ቦታ ባላቸው አፍሪካውያን ባለስልጣኖች ታጅበው ነበር። የአፍሪካ ህብረት ሊቀመንበርና የአልጄሪያ የጤና ጥበቃ ሚኒስትር አብረዋቸው ከቆሙት ሰዎች መካከል ነበሩ። ያጀቧቸው ደጋፊዎችና ከፍተኛ የአፍሪካ ባለስልጣኖች ብቃታቸውንና የረጅም ጊዜ ሙያዊ ልምዳቸውን በመጥቀስ ለዓለም የጤና ድርጅት ኃላፊ እንዲሆኑ እንደሚደግፉም ለመግለጽ ነበር አብረዋቸው የቆሙት። ዶክተር ቴድሮስ አድሃኖም በአሁኑ ወቅት ያሉትና ለወደፊት በጤና ጉዳይ ላይ አደጋ የሚጥሉትን ችግሮች የመቋቋም ራዕይና ተመክሮ ያላቸው ናቸው ሲሉ የኢትዮጵያ የጤና ጥበቃ ሚኒስትር ከሰተ ብርሃን አድማሱ አስገንዝበዋል። ዶክተር አድሃኖም ለአህጉሪቷና ለዓለም ፍትህ ማምጣት ብቻ ሳይሆን የዓለም የጤና ድርጅት በበለጠ ተገቢነት ያለው ተቋም እንዲሆን አድርገው የመምራት ብቃት አላቸው ሲሉም ዶክተር ከሰተ ብርሃን አስረድተዋል። የዓለም የጤና ድርጅት ከተመሰረተ ወደ 70 ዓመታት ተጠግቷል።
በኩርዶች የሚመሩ የሶሪያ ዴሞክራሲያዊ ኃይሎች ራካ የተባለችውን ከተማ ለማስመለስ ውጊያ እየተካሄደ መሆኑን ገልጿል። ራካ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መዲናው እንደ መዲናው የሚያያት የሶሪያ ከተማ ናት። ሁለት በዩናይትድ ስቴትስ የሚደገፈው የጥምረት ቡድን መሪዎች የከተማይቱን ነጻ ለማውጣት ጥቃት እንደተጀመረ ገልጸዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው።
Gambino VOA.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
በዛሬው ዕለት የኤርትራ የነጻነት ቀን 25ኛ ዓመት በመከበር ላይ ይገኛል።
ኤርትራ እንደ አውሮፓውያን አቆጣጠር ከግንቦት 24 1991 ዓ.ም ጀምሮ ራሷን የምታስተዳድር ሀገር ሆናለች። ለምንላው ኤርትራውያን በሙሉ እንኳን ለነጻነት ቀን አደረሳችሁ።
በኢትዮጵያና ኤርትራ ለምትኖሩ ወጣቶች ጥያቄዎች አሉን። በቀጥታ በፌስቡክ @VOA አማሪክ ላይ የምትገኙ አድማጮችና ተከታታዮቻችን ደግሞ የኤርትራ ነጻነት በእናንተ ህይወት ምን ፋይዳ መጣ? በግል ህይወታችሁ ተሞክሮ ሊሆን ይችላል፣ በአስተሳሰብና በኑሯችሁስ ቢሆን ምን ለውጥ አመጣ? @VOA አማሪክ ላይ አስተያየቶቻችሁን ስጡን።
ፕሬዚዳንት ኢሳያስ አፈወርቂ ለኤርትራ ህዝብ ንግግር አድርገዋል። ስለ ወጣት ኤርትራውያን ምን አሉ? እናስደምጣችኋለን። ከእናንተም አስተያየቶች እንፈልጋለን። አሁኑኑ በፌስቡክ አድርሱን።
አሁን ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ እንስማ።
ዛዓበየ ታሪኻዊ ስግኣት ተጻባእቲ ኤርትራ ወትሩ ኃይሊ ህዝባ ስለ ዝኾነ ሰባው ጸጋታት ኤርትራ ንምብትታንን ምሁታትን
ተቀናቃኞቻችን ያላቸው ታላቅ ፍርሃት የህዝቡ ጥንካሬ ስለሆነ ሊያዳክሙት ደፋ ቀና ሲሉ እንመለከታለን። የኤርትራን ህዝባዊ አቅም ለመበታተንና ለማንከራተት የሰዎችን ንግድ ወይም የአንደኛው ዘመን የባሪያ ንግድ ተብሎ የሚጠራው ለዜጎቻችን ቀዳሚ የጥገኝነት ፈቃድ በመስጠት እነዚህን መልእክቶች ደግሞ ከዩናይትድ ስቴትሱ ፕሬዚዳንት እውቅና ተሰጥቶ ፕሮፓጋንዳ እየሰሩብን ይገኛሉ። ህዝባችን መጋዙ ሳይንስ እኛን የሰብአዊ መብቶች ጥሰቶችን አበርትተዋል የሚሉ ክሶች ያቀርቡብናል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የተናገሩት ነው። እናንተስ የፕሬዚዳንቱን ንግግር እንዴት ታያላችሁ? ዛሬ በጋቢና ቪኦኤ @VOA አማሪክ ላይ በፌስቡክ አስተያየቶቻችሁን እንድታደርሱን እንጋብዛለን። በቅድሚያ ከፌስቡክ የደረሱን አንዳንድ መልእክቶች አሉ። መስታወት፣ እስኪ አንድ ሁለቱን እንስማና ውይይታችን እንቀጥላለን።
አዎ፣ በፌስቡክ ስለ ኤርትራ የነጻነት ቀን የሚሰማችሁን አስተያየት አድርሱን ብለን በጻፍ ነው መሰረት የአብስራ ታሪኩ አለማየሁ የሚባል አንድ ተሳታፊ፣ እኔ ኢትዮጵያዊ ነኝ፣ አገሬን ወዳታለሁ፣ ኤርትራዊ እህት አለኝ፣ ያለፈው አልፏል፣ ቢያንስ መልካም ጎረቤት እንሆን፣ የምንጋራው ነገር ከልዩነታችን ይልቃል፣ እህቴ አንድ ቀን እንገናኛለን፣ ፈጣሪ ያውቃል ብሎ መልእክቱን አስተላልፏል። ሌላው ደግሞ መንግስቴ አለባቸው አይ ፐርሰናሊ ዱ ኖት ኮንሲደር ኤርትራ አስ አን ኢነሚ ኦፍ አስ ራዘር ዘ ሀፍ ሲስተር ኦፍ ኢትዮጵያ ይላል። ያው እንደወረደ ሲተረጎም በግል ኤርትራን እንደ ጠላት አላይም፣ የኢትዮጵያ እህት አገር አድርጌ እንጂ ይላል።
እናመሰግናለን መስታወት። ውይይት እናደርጋለን፣ ከእናንተም መስማት እንፈልጋለን። እዚህ ስቱዲዮ ሳሌም ሰሎሞን ባልደረባችን ናት፣ ትገኛለች። መልካም 25ኛ የነጻነት በዓል ሳሌም።
በጣም አመሰግናለሁ። እና ለኤርትራውያን ሁሉ ወጣቶችም ሆኑ ታጋዮች፣ ነጻነትን ላመጡልን ሰው ታጋዮች፣ አሁን ላሉ ባለፈው 25 ዓመት ለሚሰራው ህዝብ ኤርትራ ውስጥ ላለው ሁሉም እንኳን ለ25ኛው ዓመት ነጻነት አደረሳችሁ የሚለውን መልእክቴን እኔ ራሱ ለማሳለፍ እፈልጋለሁ።
በጣም እናመሰግናለን ሳሌም። እንግዲህ ይሄ በመጀመሪያ ድሉን ስንመለከተው ራሱ በወጣቶች በተደራጁ ወጣቶች የተገኘ ድል ነው፣ የተገኘ ነጻነት ነው ለኤርትራ ህዝብ። አሁን 25 ዓመት ነው። 25 ዓመት ለሞላቸው ኤርትራውያን ወጣቶችስ በበጎ መልኩ የሚጠቀሱ ምን ነገሮችን አገኘ ያለን እየተወያየን ያለ ነው ዛሬ። እስኪ ከበጎ ከደህናው ዜናን ጀምር፣ ያልተገኘውን ደግሞ አሉታዊ የሆነውን እንነጋገራለን። ምን በጎ ነገሮች ተገኙ እንደው ባንቺ ህይወት በጓደኞች ህይወት?
ያው እንዳልከው በወጣቶች ትግል የተጀመረ ትግል ነው። ኢሳያስ አፈወርቂ አሁን ራሱ ያለው ያሁን የፕሬዚደንት ሲናገር ሰማ ነው። እሱ ወጣት እያለ የጀመረው ትግል ነው። ይሄ 30 ዓመት ታግሎ ነጻ ያመጡት ማለት ነው። እና ያ ትግል እስካሁን እየቀጠለ ነው። ምክንያቱም ኤርትራ ነጻነቷን ለማሳወቅ እንደ ነጻ ሀገር ለመታወቅ ኤርትራውያኖች ራሱ ውጭ ሄደው እንደ ኤርትራውያን ለመከበር በጣም ኩራት ስለሚሰማቸው እንደ ኤርትራውያን ለመከበርና ለመታየት ብዙ ጥረት ነው የሚደረገው። አሁን ራሱ ኤርትራ የት እንዳለች የማያውቁ ብዙ ሰዎች አሉና በጣም ኤርትራውያኖች በጣም ከሚሳሱበት ነገር ካለ የኤርትራዊነት ኩራት በጣም እንደሚሰማቸው ነው የማውቀው። ባለፈው ራሱ ስንነጋገር ትዝ ይለኛል አንድነን ሚለው አስተሳሰብ ባይጠላም ኤርትራውያኖች አንድነት አይጠሉም። ግን አንድነት ማለት እንደ ጎረቤታዊ ፍቅር፣ እንደ ባንድ ላይ መስራት፣ እንደ ክብር ያለበት መተጋገዝ አርገው ነው የሚያስቡት። እና የአስተሳሰብ ማንነትና ኩራት በጣም ትልቅ ሚና የሚጫወት ቦታ ያለው አስተሳሰብ ነው ኤርትራውያን ላይ።
ሳሌም እንግዲህ
በጣም ጥሩ ነው የተናገርኩት ማለት ነው።
እውነት መሆኑ በዚህ ነው የሚረግጠው
አይደል? አንተሽ ሲባል ነው እውነት መሆኑ የሚታወቀው።
ያው ጎረቤቱ ነው።
ስለዚህ በማንነት ዙሪያ መስታወት አሁን ትቀጥያለሽ?
አዎ መቀጠል እችላለሁ። ሳሌም እንግዲህ ስለ ኤርትራውያን ሲነሳ ይሄ ጉዳይ በኢትዮጵያና በኤርትራ ሕዝቦች መካከል ትልቅ ቁስል ሆኖም ያለፈ ነገር ነው። ብዙ ሰዎች ስለ ኤርትራ መገንጠል ወይም ኤርትራ ራሷን ችላ ስለመኖሯ ብዙ ሰዎች የሚቃወሙም አሉ፣ ብዙ ሰዎች የሚደግፉም አሉ። ግን አንቺ እንደ ወጣት ኢትዮጵያም ኖረሻል፣ ተወልደሽ ያደግሽው ኢትዮጵያ ነው። ከዛ ኤርትራም ደግሞ ግማሽ ህይወትሽን ኖረሻል እና እንደ አንድ ወጣት ኢትዮጵያ እንደተመለከትሻት እና ኤርትራዊና ኢትዮጵያዊ እንደመሆንሽ እንግዲህ እንደሱ ልበልሽ ስለኖርሽበት ማለት ነው። እሺ
ማለት አይደንቲቲ ኢትዮጵያ እውነት
ነው። ኢትዮጵያ ስለኖርሽና ስለምታውቂው
ባህሉን ሁለቱ
ግን እዚህ ላይ
ለውጡ ምን ያህል ነው?
የተቀማው ዜግነት የምስትይ ስለነበረ
አይ ዜግነት ማለት ተወልጄ በርትራይት ነው የሚባለው። የመወለድ እንትን መብት አልነበረኝም ኢትዮጵያ ውስጥ። እንዲያውም ኢትዮጵያ አባቴና እናቴ ኤርትራውያን ስለሆኑ ታርጌትድ ሆነን ነው የተላክ ነው።
ከአብራራው ይሄ የመወለድ መብት የሚለው ምክንያቱም የብዙ ሰዎችን ህይወትም የሚመለከት ነው። ሳሌም እና ደግሞ በጣም በርካታ በተለያዩ የኢትዮጵያ ከተሞች ይኖሩ የነበሩ ኤርትራውያን በጦርነቱ ጊዜ በግዳጅ እንዲያውም ተወልደው ያደጉበት የቀበሌ መታወቂያ ያላቸው አስቀድሞ ፓስፖርት የነበራቸው ያልነበራቸውም ጭምር የኤርትራ ዜግነት የሚወሰዱ የኢትዮጵያዊነት ሀብታቸው ንብረታቸው ሰርተው ያፈሩትን
ባንካቸው
ከነ መብታቸው ማለት የዜግነት የፖለቲካዊ መምረጥ ያለ መመረጥ ይሄን ሁሉ መብት ተወስዷል። ይሄ ደግሞ በዛኛውም በኩል በኤርትራም በኩል አሁን ቤተሰቦች አሰብ የሚኖሩ ቤተሰቦች ነበሩ። እነሱም እዛ ተወልደው ያደጉ ልጆች ነበሯቸው። እነሱም ተመልሰዋል። ስለዚህ ቁስሎ የምትይው አንዱ
እሱ ነው። አሁን በጣም ጥሩ ነጥቦችን ያነሳችኋል። ለምሳሌ ለምንድን ነው አሁን ማንነት በጣም ትልቅ ጉዳይ አድርገን የምናስበው? ማንነታችን በጣም ትልቅ ነገር ለእኛ የሚሆነው ለዛ ነው እንጂ ልክ እንዳልነው ያው ባህል ሼር ማድረግ ባህል መጋራት እንትን የለውም። ደግሞ በሰላሳ ዓመት የተዋጉ ታጋዮች ማለት ቤተሰቡ ያልተነካ የለም፣ ያልተንኳኳ በር የለም ብል ራሱ ምንም ማጋነን አይደለም። ይሄ አጎታቸው
ስለ እሱ እንድታወሪልኝ ነው የፈለግኩት።
አጎቱን፣ አክስቱን፣ ወንድሙን፣ እህቱን፣ አባቱን፣ እናቱን ያላጣ ቤተሰብ የለም። በዚህ ጦርነት በሰላሳ ዓመት ውስጥ በተካሄደ ጦርነት በኢትዮጵያና በኤርትራ ላይ እና ይሄ በጣም ትልቅ እንትን ነው፣ ድል ነው። ኤርትራ ነጻነት ወጣች ማለት የራሳችንን ባንዲራ አድርገን የራሳችንን ኮንስቲቱሽን አርገን የራሳችን መንግስት አርገን መቋቋም ትልቅ ድል ነው። አሁን ከዛ በኋላ ልክ እንዳልከው 25 አመት ውስጥ በዚህ 25 አመት ውስጥ ያለው ህገ መንግስት የራሳችን አጽድቀን መንግስት አጽድቀን ብዙ ትግሎች አሉን የውስጣችን ማለት ነው። የውስጣችን ገና ቀጣይ ትግል አለን። ወጣቱ ደግሞ አሁን የሚያሳልፈው ያለው ትግል ሌላ ትግል ነው። አዲስ ትግል ነጻነት ማስከበር ይሁን እነዚህ በወረቀት ላይ ተጽፈው በግብር ላይ ሲውሉ ከባድ የሆኑ ተስፋ የሚሰጡ ትልልቅ ሀሳቦች እንዴት አድርገው አሁን በነጻነት በያዘች ሀገር ውስጥ እንዴት አድርገው ነው የሚከናወኑት? እንዴት አድርገው ነው ማንነትህን ማክበር ብቻ ሳይሆን በነጻነት ሰው ከአንድ ቦታ ወደ አንድ ቦታ እንደ ኤርትራዊ በሀገር ውስጥ ከብሮ የሚኖርበትን አካሄድ የሚያስብበት ጊዜ ነው። አሁን ልክ እንዳልነው መለስ ብሎ መመልከት የሚያስፈልግበት ጊዜ ነው። አሁን ማለት አሁን እንደሰማችሁት ርችት ሲበራ ሰው ሲደሰት ታያላችሁ። ግን ይሄ በጣም ጊዜያዊ የሆነ ደስታ ወደ እውነታዊ ቀን በቀን አኗኗሪ ሰው ሄደ ስታይ ብዙ ትግሎች ስላሉ ወጣቱ በተለይ ራሱን ችሎ ሰርቶ ዘምዶ የሚኖርበት ሁኔታ እስከሚፈጠር ድረስ ብዙ ትግሎች አሉን የውስጣችን ማለት ነው።
በጣም ነው የምናመሰግነው ሳሌም። ጊዜ ካለሽ ቆይና እንዲያውም በፌስቡክ በርካታ አስተያየቶች እየጎረፉ ነው። ከሌላ አድማጫችን መስታወት ያነጋገረችው አለ፣ ከሱ እንስማና እናንተም የምታደምጡን በፌስቡክም በቀጥታ በናይል ሳትም በሬዲዮም ለምታደምጡን እባካችሁ አስተያየቶቻችሁን ላኩልን። የኤርትራ 25ኛ ዓመት የነጻነት በዓል እየተከበረ ነው። ይሄ በእናንተ ህይወት ምን ለውጥ አመጣ? እየተነጋገርን ነው የምንገኘው ዛሬ። መስታወት እንግዳሽ ማን እንደሆነ አስተዋውቂንና ወደዛው እንለፍ።
እንግዳዬ የኤርትራዊ እንግዳ ነው። ስለ ኤርትራ ነጻነት 25ኛ ዓመት በዓል በተያያዘ ትንሽ ያወራ ነው ነገር አለ። አቶ ስስህን ስዩም ይባላል። ነዋሪነቱ ቨርጂኒያ፣ እዚሁኛው ቅርባችን ነው።
እንስማ።
ዛሬ እንደተባለው የ25ኛው የኤርትራን ነጻነት እየተከበረ ነው። ነጻነት ደግሞ በጣም ልዩ የሚያደርገው ነገር ምንድን ነው? ብዙ አገሮች ነጻነት እናከብራለን ብለው ሲያወሩ የኤርትራ ግን ኢንዲፐንደንት ኤግዚስተንስ ወይም ደግሞ ከብዙ የውጭ ኃይሎች ነጻ ሆኖ የራሱ መንገድ እያስተካከለ የሚሄድ ህዝብ ዛሬ 25ኛ አመቱ ሲያከብር በጣም ልዩ የሆነ ትርጉም ይኖረዋል ማለት ነው።
አንተ ከኤርትራ ከወጣህ ምን ያህል አመት ሆነ?
እኔ የወጣሁት ከናጽነት በፊት ነው እና ናጽነት በጣም ጥሩ አድርጌ የማየው ምንድን ነው ከናጽነት በፊት የነበረው ሁኔታ ልጅ ያለው በጣም አስከፊ የሆነ ሁኔታ ስላየው አሁን ናጽነት ሆኖ ብዙ ጊዜ ወደ ኤርትራ መላለሳለሁ እና ያኔና አሁን ያለው በጣም ልዩነቱ ስላየሁት ናጽነቱ ደግሞ ሚኒንግ ምን እንደሆነ ወዲያው ገባኝ ማለት ነው። በዛም ደግሞ ፎርቹኔትሊ ሌላ ሀገሮች ስላየው፣ አፍሪካ ሀገሮችም፣ ኤሮፓ ሀገሮችም፣ አሜሪካ ሀገሮችም ስላየው የኤርትራ አካሄድ ቢልድ ለማድረግ የሚደረገው አካሄድ ጎልቶ ይታየኛል ማለት ነው።
ይህ የኤርትራ ነጻነት ወጣቶቹ ላይ ያሳደረው ለውጥ ምንድን ነው?
የአንድ ሀገር ሪስፖንሲቢሊቲ የሚወስደው ወጣቱ ነው። ወጣቱ ሪስፖንሲቢሊቲ ካልወሰደ ደግሞ አገሩ በጣም ብዙ የሆነ ብልሽት ሊደርስበት ይችላል እና ብዙ ፕሬሽር አለ በኤርትራ ወጣት ላይ። ከናጽነት በፊት ወጣቱ ነው ኤርትራን ነጻ ያደረገው። አሁን ደግሞ ወጣቱ ነው አገሩን የሚከላከል፣ አገሩን የሚገነባ፣ አገሩን ኪፕ የሚያደርገው እና ፕሬሽሩ ብዙ ጫና ሊያደርስ ይችላል። ግን ወጣቱ ሁሉም ነገር ገብቶት ሀገሩን የት እንደሚደርስ ስለሚያውቅ ወይም ደግሞ የት እንደሚያደርስ ስለሚያውቅ ችግሩን እያስተካከለ ሁኔታውን እያመቻቸ የሚመጣውን ብዙ ከተለያየ ኢን ዲፍረንት ሼፕስ ኤንድ ፎርምስ የሚመጣውን አታክ ሪፓልስ እያደረገ አገሩን እስካሁን ድረስ አቆይቶታል እና ለአሁን ደግሞ ለሚመጣው 25 ይርስ ብዙ ችግር እንደሚመጣም ይታወቃል። ግን የት እንደሚደረስ ደግሞ ስለሚታወቅ ወጣቱን አገሩን እየተከላከለ ነው ያለው፣ አገሩን እየገነባ ነው ያለው። አገሩን ደግሞ there's a good future ማለት ነው።
ኤርትራ ነጻ ከወጣችበት ዓመት ጀምሮ ከ1991 ዓመተ ምህረት እንደ አውሮፓውያን አቆጣጠር እድገቷ ምን ያህል ነው? እንደው አንተ እንደ ነዋሪ እንደ ዜጋ የተመለከትከው ነገር ብትነግረኝ።
ኦኬ እድገቱ እኔ የማየው ምንድነው? I look at the bigger picture. ከናጽነት በፊት የነበረው እድገት for instance basic necessities የሚባለው ነገር ኤርትራ ከ2400 በላይ ቪሌጅ አሏት። እና ከናጽነት በፊት ሜቢ ከተማዎቹ ብቻ ነበር ትምህርት የሚያገኙት፣ ሄልት ኬር የሚያገኙት፣ ጥሩ ንጹህ ውሃ የሚያገኙት። ቪሎጆቹ የሚያገናኝ መንገድ አልነበረም። አሁን ከጫፍ ኤርትራ አራግ የሚባለው ቦታ ኤርትራና አስመራ ብትሄጂ ትምህርት ቤት አለ፣ ሄልት ኬር አለ፣ ንጹህ ውሃ አለ። እና ለሚመጣው ለበለጠ ትራንስፎርሜሽን በጣም ስትሮንግ የሆነ ፋውንዴሽን ተሰርቷል ብዬ መናገር 100% እችላለሁ። ምክንያቱም ስላየሁት ነው። ፊ ይርስ አጎ በኤርትራ ውስጥ የበለጠ ትምህርት የተባለው ሸዕብ የሚባል ቦታ ነው። ሸዕብ ጄኖሳይድ የተካሄደባት ከናጽነት በፊት ጄኖሳይድ የተካሄደባት ቦታ ነች። አሁን ግን የበለጠ ትምህርት ቤት ከኤርትራ ውስጥ አላት ተብሎ ቮት የተደረገባት ቦታ ነች። እና ልዩነቱ ይሄ ያሳያል ማለት ነው።
ካነሳ ነው አይቀር ወጣቱን ብዬ ነው። እና ብዙ ከኤርትራ የሚወጡ በእግርም ሆነ በመርከብ የሚሰደዱ ብዙ ኤርትራውያን ወጣቶች በዜና ላይም አሁን ዓለም አቀፍ የሆነ ወሬው ስለሱ ነው። ስለዚህ ስምትለው ነገር አለ ማለት ወጣቱ የተሻለ ትምህርት ካገኘ የተሻለ የወደፊት እቅድና ራዕይ ካለው የተሻሻለ ነገር ካለ ለምንድን ነው የሚሰደደው? ምንድን ነው ምክንያቱ?
እንዳልኩሽ ቅድም ወጣቱ ላይ በጣም ጫና አለ። አሁን ጫናውን ለስ ፑሪዳ ሳይድ አስቢው። ኤሪትራ ያለምንም ጫና ያለምንም ሳንክሽን ኢሊጋል የሆነ ሳንክሽን ኤሪትራ ላይ ሁለት በጣም የሚያሳፍር አይነት አሰራር ተደርጎ የኤርትራ ላይ የወረደው ጫና አለ። ጫናው ደግሞ ለምንድን ነው? ኤርትራ ከሁሉም አፍሪካ ሀብታም ስለሆነች ወይም ደግሞ ለአፍሪካ አደጋ ስለሆነች ሳይሆን አይዲዮሎጂው የኤርትራ አፍሪካን ሊያነሳሳ አፍሪካን ሊለውጥ የሚችል አይዲዮሎጂ ስለሆነ አይዲዮሎጂውን ኳሽ መደረግ አለበት። እና ኤርትራ ላይ ጫና ተደረገ። ጫና ተደርጎ እያለ ግን 25 years ነው እና ወጣቱ ኑሮውን ማሻሻል የሚፈልግ ወጣት አለ። ተምሮ ደግሞ ኤርትራ ውስጥ ተምሮ ስራ የሚፈልግ ወጣት አለ። በኤርትራ ብቻ ሳይሆን በሁሉም ጋና አሁን ወደ 60,000 የሚሆኑ ወጣቶች በአመት ይሰደዳሉ ይባላል። እና ጋና ደግሞ ዋን ኦፍ ዘ ዲሞክራቲክ ዴቨሎፕድ የምትባል ሀገር ነች። ምንድን ነው ችግሩ ቢባል የራሱ እንትን አለው፣ ምክንያት አለው። ኤርትራ ግን ብዙ ጫና ላይ ኤርትራ ላይ ተደርገዋል። ከጫናውን ግን ኤርትራውን ኢሬዝ ማድረግ አልቻለም። ወጣቱ መውጣት በኔ እንትን ኑሮውን ማሻሻል የሚፈልግ ወጣት ስላለ ኦፍኮርስ ይወጣል። ግን ወጥቶ ደግሞ አሁን እንዳየሽ ወደ 300,000 የሚሆን ኤርትራዊ በጣም በተለይ አብዛኛው ወጣቱ ደግሞ አሁን 25 ይርስ ሲልቨር ጁብሊ ለማክበር ወደ ኤርትራ ተመልሰዋል። እና ምንድን ነው የሚያሳይሽ ነገር ቢወጣም አገሩን አይክድም። አገሩን ይከላከላል፣ አገሩን ይገነባል፣ ቤተሰቦችን ያግዛል። እና ለጊዜውም ቢሆን at the end of the day ግን once Eritrea is left alone without any sanction, without any attacks, just imagine where he would be. እና ለዚህ ነው ጫናውን ብዙ ችግር ሊያመጣ ይችላል። It could be longer, shorter. መጨረሻ ላይ ግን there is a bright future and I'm very hopeful.
እሺ፣ በጣም አመሰግናለሁ አቶ ሰሰን ስዩም።
አመሰግናለሁ።
በጣም ነው አመሰግናለሁ። እሺ፣ መልካም ጊዜ። What's up, buddy? You are listening right now to Gabina VOA, the biggest show around town.
ጋቢና ቪኦኤ ነው የምትከታተሉት። በፌስቡክ አት ቪኦኤ አማሪክ ላይ በርካታ አስተያየቶች እየመጡ ነው። የዛሬው የመወያያ ጉዳያችን የኤርትራ 25ኛ ዓመት የነጻነት በዓል መከበርን አስመልክቶ በእናንተ በወጣቶች ሕይወት ምን ለውጥ አመጣ እያለን ነው። ሚኪያስ አዳነ አስተያየት ሰጥቷል። አሁን ሁላችንም አንድ ነን፣ ነገር ግን እንዴት አይነት ነጻነት ነው የሚያከብሩት? ሀገራቸው ነጻ ወጣች እንጂ ሕዝቡ እኮ ነጻ አልወጣም። ምን ትላላችሁ? በዚህ ሁሉ ደግሞ እየተሰደደ ነው ያለው፣ እያለቁ ነው ያሉት። ደግሞ ወጣት ነው እየሞተም የሚገኘው። ባያከብሩ ይሻላል። ወዲያ ፈወርቂን ማስወገድ ያስፈልጋል። እሱ ሲወርድ በደንብ ይከበራል። አሁን ማክበሩ ግን ብሎ በነጥብ ነጥብ ነጥብ አልፎታል። ሳሌም እዚህ ስቱዲዮ አለች። ሳሌም ሰለሞን ባልደረባችን ነች። ትውልድ እና እድገት አዲስ አበባ ከዛ ደግሞ ዜግነትና ማንነት ኤርትራዊት አይደለም?
አዎ።
ምን ታያለሽ? ሶስት ነጥቦች ነው ያነሳው።
አዎ፣ በእንትን እንጀምር። ምንድነው ወጣቱ ለምንድነው የሚሰደድ ያለው ወደ ፍልሰተኝነትና ስደተኝነት የሚያበቃ ያለው ብለን ስንነጋገር አሁን ዋና የሚነሳው ነገር የሀገራዊ አገልግሎት የሚባል መርሃ ግብር ነው። ሀገሪቷ ሀገራዊ አገልግሎት የሚባል መርሃ ግብር አላት። ያ ማለት ያው ለአንድ አመትና ለስድስት ወር የታቀደ መርሃ ግብር ሲሆን መጀመሪያ ነጻነት ስትወጣ ሰው በፍላጎት ነበር የሚሄደው። ይገርመሃል፣ የመጀመሪያ ራውንድ አላቸው። በየጊዜው በየአመቱ ነው የሚሄደው ወጣቱ። አሁን ግን በሁለቱ ሀገር ማለት በኢትዮጵያና በኤርትራ በተከሰተው ጦርነት እንደ አውሮፓውያን አቆጣጠር በ1998ና 2000 የሶስት አመት ጦርነት ወደ 100,000 የሚሆን ሰዎች የፈጀ ጦርነት ስጋት ላይ አደረሰን በሚል ምክንያት በዛ ተነስቶ ሁሉም ህዝብ ወደ ጦር ማለት እንደ ሚሊታሪ ወደ ውትድርና ገብቶ ሴቱም ወንዱም ማለት ነው። አሁን ሁሉ ጊዜ የሚረሳው እዚህ ደግሞ ሴቶች ያው አገራዊ አገልግሎት ያደርጋሉ፣ ወንዶች ያደርጋሉ፣ ሁሉም ነው።
አስቀድሞ በትግሉም ጊዜ 30% የሚሆነው 1/3 ጦሩ ሴቶች የነበሩበት እንደሆነ ይነገራል።
አዎ፣ ታጋዮች ሲታገሉ የሴቶችን መብት ለማስከበር ያው ይሄ መርሃ ግብር ከትግል የቀጠለ መርሃ ግብር ነው። እነዚህ መርሃ ግብሮችን በመቀለስ ሴቶች ታጋዮች 30% ታጋዮች ነበሩ። ታጋዮች ሲባል ደግሞ ተራ ወታደር ብቻ ሳይሆን ታንክ የሚነዱ ነበሩ። እዝ በስነ ስርዓት የጀነራል ሆነ የኮሎኔል ስልጣን የነበራቸው ሴቶች። ይሄ ደግሞ ከአፍሪካ ሙሉ ልዩ፣ ኢንፋክት ከዓለሙ ሙሉ ነው የሚባለው። እዚህ ራሱ አሜሪካ ራሱ በቅርብ ነው ሴቶችን ኮምባት ፖዚሽን ማስገባት የጀመረው፣ ማለት በፊት ትግል ውስጥ ማስገባት የጀመረው እና ይሄ በጣም ኢማንሲፔሽን ኦፍ ወመን ነው የሚባለው። ይሄ የሴቶችን መብት ማስከበር ከትግል የተጀመረ መርሃ ግብር ሲሆን የቀጠለ ነው። አሁን ይሄ
በነገራችን ላይ ሳሌም፣ አስመራ የሚለው ስም ባለፈውም ስለ አስመራ ከተማ ስንሰራ አስመራ የሚለው ስያሜ ራሱ የመጣው ከሴቶች ነው።
ይገርምሻል፣ አያቴ ከአራቶች ሴቶች አንድ ቤት ነበረች። ስሟ አራት ክፍፍል ነበራቸው። አርባዕተ አስመራ ማለት አራት ሴቶች ተሰባስበው ሰላም።
ስለዚህ ለሴቶች የሚሰጠው ዋጋ ከፍተኛ ነው በኤርትራ ህዝብ ማለት ነው።
በጣም ከፍተኛ ነው። ያው እንዳልኩት አሁን ስለ ስደት ስናወራ ስለ ነጻነት፣ ነጻ አይደሉም የሚለውን በጣም አከራካሪ ጥያቄ ለመመለስ ነበር የጀመርነው እና
ከነጻነትም አሁን አለፍ በሚል ጊዜ ስደትን የሚያበረታቱ የምጣኔ ሀብት ሁኔታዎች አሉ። በምጣኔ ሀብት ወጣቶች የስራ እድል ያገኛሉ ወይ? እንዴት ነው ያለው ምጣኔው የወጣቶች ተሳትፎ? እንግዲህ ወጣት ሴቶችንም ሁሉንም ያካትታል።
እና በጣም ጥሩ ጥያቄ ብዬ ነው የምጀምረው ይህንን መልስ ለመንካት። አገራዊ አገልግሎት ከሁሉም ጋር የተያያዘ ነገር ነው። በኢኮኖሚ ይሁን የሆነ ነገር ለመስራት ስትፈልግ፣ አሁን ለምሳሌ ወታደር ሆንክ፣ በውትድርና መስክ ሄድክ፣ በቢዝነስ መስክ ገባ፣ በሁሉም መስክ ምን አለ አገራዊ አገልግሎት የሰውን ህይወት ይመራል። ስለዚህ አገራዊ አገልግሎት ብዬ አሁን ስለ አንድ አመት ስድስት ወር ብዬ የጀመርኩት ለማስተዋወቅ ማለት ነው። ብዙ ኢትዮጵያውያኖች ላያውቁት ይችላሉ። ውትድርና ብቻ አይደለም ሀገራዊ አገልግሎት የሚያስይዘው። አሁን ለምሳሌ ጋዜጠኛ ሆነህ የሚሆን ዶክተር ሆነህ የሚሆን የሆነ ትሬኒንግ ተሰጥቶ ትምህርት ቤት ከጨረስክ በኋላ ዩኒቨርሲቲ ባይ ዘ ዌይ ዩኒቨርሲቲ ውስጥ ስትገባ በነጻ ነው የምትማረው። ምክንያቱም እንትንህን መብትህን ለማስከበር ግቡ የሚባል አለ፣ የሚገባህን መፈጸም አለብህ ብሎ ነው የሚታስበው። እና ይህን መርሃ ግብር ለማስከበር ብሎ የተጀመረ ነው። አመት ከስድስት ወር ነበር መጀመሪያ ሲጀምር። አሁን ጦርነቱን ቀደም ብዬ ጠቅሼው ነበር 2000 በአውሮፓውያን አቆጣጠር የተጀመረው ወደ 100,000 የጨረሰው ጦርነት በሱ ምክንያት በኢኮኖሚ ይሁን በሰው በሰብአዊ እንትን ተጎድታለች ማለት ሁለቱም ሀገር ነው የተጎዱት ግን ኤርትራ በጣም ትንሽ ናት ሰው ኤርትራ ኢትዮጵያ ሲል
ግዚያችን ያለቀ ነው በጣም በርካታ አስተያየቶችም እየመጡ ነው ይሄንን ውይይት ከዝግጅታችን በኋላ Facebook Live ላይ አትቪዮ ያማሪክ ውይይት የምናደርግበት ይሆናል ግዜ ካለሽ አብረሽን ትቆያለሽ ሚኪያስ አዳን እና መሰግናለን አስተያየቶች ደርሰውናል እንቀጥለዋለን አሁን ቨርጂኒያ ስላሉ በውጭ ያሉት የኤርትራን ወጣት ችግር አያውቁምም እያለ ነው አስተያየት እየሰጠ ያለው ለማንኛውም እናመሰግናለን ስናስተናግዳቸው ያመሸነው ሄኖክ ሰማግዜሩና
እኔ መስታወት አራጋው ነው መልካም ምሽት
Facebook ላይ እንገናኛለን